ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። ክቡራትና ክቡራን አድማጮቻችን እንደምን አምሽታችኋል? ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ አገልግሎት ነው። በዛሬው ዝግጅት እንደ ከዚህ ቀደም ሁሉ በዶክተር ሚካኤል ዮሴፍ የተዘጋጀ የሚቀርበውን ትምህርት እናስደምጣችኋለን። ዝማሪዎችንም ያካተትን ሲሆን እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አድማጮች አሁን በማስከተል ዶክተር ሚካኤል ዮሴፍ ወደሚያዘጋጁልን ተከታታይ ትምህርት እናልፋለን። አብረናችሁን ቆዩ።
Hello listening friends.
እንደምን አላችሁ አድማጮች?
We praise God that you have tuned into this program.
ፕሮግራማችንን ለማድመጥ ሬዲዮናችሁን በመከፈታችሁ እግዚአብሔርን እናመሰግናለን።
And we pray constantly that God will use these words to bless your life.
እንዲሁም በእነዚህ ትምህርቶች እግዚአብሔር ሕይወታችሁን ይባርክ ዘንድ ያለማቋረጥም እንጸልያለን።
It is our prayer that God would accept the sacrifice of our bringing this to you to bless you and bless your family.
እናንተንና ቤተሰባችሁን ይባርክ ዘንድ የምናቀርበውን መስዋዕት እግዚአብሔር ይቀበለው ዘንድ እንጸልያለን።
There are many people around the world who are praying for you.
በዓለም ዙሪያ ስለናንተ የሚጸልዩ ብዙ ሰዎች አሉ።
So that as you receive the word of God,
እግዚአብሔርን በተቀበላችሁ ጊዜ
it will strengthen you.
ትጠነክሩ ዘንድ
and empower you.
እንዲሁም ኃይልን ትሞሉ ዘንድ
so that you will be a soldier for Jesus Christ.
የክርስቶስ ኢየሱስ ወታደሮችም ተሆኑ ዘንድ
and that you will be a true witness for Jesus Christ.
በተጨማሪም ኢየሱስ ክርስቶስ እውነተኛ ምስክር ተሆኑ ዘንድ
and we try to do all this in series of messages.
ይህንንም በተከታታይ ትምህርት ለማቅረብ እንሞክራለን።
So that you can follow with us day after day.
በየለቱ እኛን መከታተል ትችሉ ዘንድ.
And we love to hear from you.
ታዲያ ከናንተ እኛም መስማትን በጣም እንወዳለን.
We want to know how God is using these messages to bless your life.
እግዚአብሔር በእነዚህ መልእክቶች ሕይወታችሁን እየባረከ እንደሆነ ማወቅ እንፈልጋለን.
So we're going to ask you if you take a minute and write us a letter.
ስለዚህም ጥቂት ደቂቃ ወስዳችሁ ጽፉልን ዘንድ እንጠይቃችኋለን።
If you are joining this broadcast for the first time,
ይህንን ስርጭት የምታደምጡት ለመጀመሪያ ጊዜ ከሆነ,
we are drawing near the end of a series of messages from first epistle of Peter.
ከአንደኛ ጴጥሮስ በመማር ላይ ያለውን ተከታታይ ትምህርት ወደ ማጠናቀቁ ተቃርበናል።
At the beginning of the epistle,
በመልእክቱ መጀመሪያ ላይ
Peter taught us to count our blessings.
ጴጥሮስ በረከቶቻችንን መቁጠር አስተምሮናል.
These are the sevenfold blessings that I will list for you again.
እነዚህን ቀጥዬ ምዘረዝርላችሁ ሰባት የበረከት ማዕቀፎች ናቸው.
First,
በመጀመሪያ
the blessing of election.
የመመረጥ በረከት.
Second,
ሁለተኛ
the blessing of the new birth.
የአዲስ ልደት በረከት.
Thirdly,
ሶስተኛ
the blessing of a living hope.
የሕያው ተስፋ በረከት.
Fourthly,
አራተኛ
the blessing of the inheritance that we have in Jesus Christ.
በክርስቶስ ኢየሱስ ያለን የውርስ በረከት ነው.
Fifth,
አምስተኛ
the blessing of God's protection.
የእግዚአብሔር ጥበቃ በረከት.
Sixth,
ስድስተኛው
the blessing of suffering for Christ's sake.
ስለ ክርስቶስ መከራን የመቀበል በረከት.
Seventh,
ሰባተኛው
Peter tells us about the blessing of the grace of God.
ጴጥሮስ ስለ እግዚአብሔር ጸጋ በረከት ይነግረናል.
Next, Peter tells us that we must respond to these blessings with thankfulness.
ቀጥሎ ጴጥሮስ ለነዚህ ባርኮታት ሊኖረን ስለሚገባ በመስጋና የተሞላ ምላሽ ይነግረናል።
There are 6 ways to express our thankfulness.
ምስጋናችንን የምንገልጥባቸው 6 መንገዶች አሉ።
First, in thankfulness to God, we are to live in alertness and self-control.
በመጀመሪያ በመስጋና ሆነን በንቁነትና ራስን በመግዛት እንኖራለን።
Second, in thankfulness to God, we are to live a life of holiness and obedience.
ሁለተኛ በመስጋና የተቀደሰንና ታዛዥ የሆነን ሕይወት እንኖራለን።
Third, in thankfulness to God, we are to live a life of reverence and awe and respect for God as our Father.
ሶስተኛ በመስጋና ለአባታችን ለእግዚአብሔር አክብሮትንና አድንቆትን እየሰጠን እንኖራለን።
Fourth, in gratitude to God, we are to grow in love.
አራተኛ ለእግዚአብሔር ካለን አክብሮት ጋር በፍቅር እናድጋለን.
And fifth, in gratitude to God, we are to grow in the word.
አምስተኛ ለእግዚአብሔር ካለን አክብሮት ጋር በቃሉ እናድጋለን.
Sixth, in gratitude to God, we are to grow up.
ስድስተኛ ለእግዚአብሔር ካለን አክብሮት ጋር የምናድግ እንሆናለን.
Peter writes this epistle like a ladder that we must climb.
ጴጥሮስ ይህንን መልእክቱን ሲጽፍልን ልክ እንደ መሰላል ወጪ
one part resting upon the other.
ካንዱ ወደ አንዱ ይወጣን እንድንሄድ በሚል አይነት ነበር.
Peter tells us that once we are born again,
ጴጥሮስ ሲነግረን አንድ ጊዜ ዳግም ከተወለድን
we find our true identity in Christ
በክርስቶስ እውነተኛውን ማንነት እናገኛለን
once we are born again
አንድ ጊዜ ዳግም ከተወለድን
we will receive blessings from God so that we might be a blessing to others
ለሌሎች በረከት እንሆን ዘንድ በረከትን እንቀበላለን
as we are born again
ልክ ዳግም እንደተወለድን
we must imitate the behavior of Jesus
የኢየሱስን ባህሪን መምሰል አለብን
today in 1 Peter chapter 4 verses 12 to 19
ዛሬ በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ 19 ያለውን ክፍል እንመለከታለን
the apostle speaks once again to believers who are suffering for the sake of Christ
ሐዋርያው ስለ ክርስቶስ መከራን እየተቀበሉ ላሉ ደግሞ ይህን ይናገራል
I want to ask you a question
አንድ ጥያቄ ልጠይቃችሁ
Have you ever experienced discrimination because of your faith?
ከእምነታችሁ የተነሳ መገለል ደርሶባችሁ ያውቃል?
Have you ever experienced persecution because of your faith?
ስለእምነታችሁስ መሰደድ ገጥሟችሁ ያውቃል?
Then this message is for you.
እንግዲያውስ እንደዚያ ከሆነ ይህ መልእክት ለእናንተ ነው።
Peter tells believers three things about suffering for the sake of Christ.
ጴጥሮስ ለአማኞች ስለ ክርስቶስ መከራን ስለመቀበል ሶስት ነገሮችን ይነግረናል።
If you have a Bible, please turn with us to 1 Peter chapter 4, beginning at verse 12 to verse 19.
መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ 19 ያለውን ክፈቱ።
Let's read that together.
በጋራ እናንብበው። ወዳጆች ሆይ እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያርፍ ብፁዓን ናችሁ። ከእናንተ ማንም መከራን የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራን አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ደርሷልና እንግዲህ ፍርድ የሚጀምረው በእኛ ከሆነ ለእግዚአብሔር ወንጌል የማይታዘዙ ሰዎች መጨረሻቸው ምን ይሆን እንግዲህ ጻድቅ የሚድነው በጭንቅ ከሆነ አመጸኛውና ኃጢአተኛው እንዴት ሊሆን ስለዚህ እንደ እግዚአብሔር ፈቃድ መከራ የሚቀበሉ ሁሉ ነፍሳቸውን ለታመነ ፈጣሪ አደራ ሰጥተው መልካም ማድረጋቸውን ይቀጥሉ
Christians in Peter's day were experiencing all kinds of persecution and suffering.
በጴጥሮስ ዘመን የነበሩ ክርስቲያኖች ብዙ አይነት መሰደድና መከራን ይቀበሉ ነበር።
And Christians back then were tempted to ask why?
እናም ክርስቲያኖቹ ለምን ብለው መጠየቅ ጀመሩ።
They are asking the question saying
እንዲህ የሚል ጥያቄ ይጠይቃሉ።
How is it that we Christians of all people who love deeply are maligned and falsely accused.
እኛ ክርስቲያኖች ከሁሉ ይልቅ በፍቅር የምንወድ ሰዎች በሐሰት የምንከሰሰው ስለምንድነው?
In the same way the Gentile Christians of Peter's day were surprised by the persecution of their pagan society.
በዚህ መልኩ በጴጥሮስ ዘመን የነበሩ አህዛብ ክርስቲያኖች በአረማዊው ህብረተሰብ ስደት ውስጥ መሆናቸው ያስገርማቸው ነበር።
And so Peter writes to them and saying in verse 12
ስለዚህም ጴጥሮስ እንዲህ ሲል በቁጥር 12 ላይ ጻፈላቸው
Do not be surprised at the painful trials that you are experiencing
እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ
In fact Peter tells them three things about suffering for the sake of Christ
ጴጥሮስ ስለ ክርስቶስ ስለሚሆነው መከራ ሶስት ነገሮችን ይነግራቸዋል
First
የመጀመሪያው
He said there is a special blessing that comes from being falsely accused and severely maligned.
በሐሰት በመወንጀልና በመገለል የሚሆን ልዩ በረከት አለ ይላል።
You find that in verse 14 of chapter 4.
ይህንን በምዕራፍ 4 ቁጥር 14 ላይ ታገኙታላችሁ።
When you suffer unjustly, rejoice and be exceedingly glad.
ያለ ፍትህ መከራን ስትቀበሉ ደስ ይበላችሁ።
Why?
ለምን ቢባል
because when they falsely accuse you
ምክንያቱም በሐሰት ሲወነጅሏችሁ
when they hate you for no reason
ያለምንም ምክንያት ሲጠሏችሁ
when they twist the truth about you
እውነትን ሲበረዙባችሁ
when they work hard to isolate you
ሊለዩዋችሁ ሲጥሩ
when they bombard you with modern day falsehoods
በሐሰት ሊያጠቋችሁ ሲሞክሩ
Take heart.
ልባችሁ ሰፊ ይሁን.
Don't be discouraged.
ተስፋ አትቁረጡ.
Don't be tempted to give up and deny the faith.
ተስፋ ቆርጣችሁም እምነታችሁን አትካዱ።
But remember that there is a spiritual blessing in store for you.
ነገር ግን ለእናንተ የተቀመጠ መንፈሳዊ በረከት መኖሩን ልብ አድርጉ።
Remember it in this way.
በዚህ መንገድ አስተውሱ።
When you are standing before the enemy,
በጠላት ፊት ስትቆሙ,
you are participating in Christ's suffering.
ከክርስቶስ መከራ ጋር እየተሳተፋችሁ ነው።
Remember in that way you are winning some of them over to eternal salvation.
አንዳንዶቹን በዘላለም ሕይወት ያሸነፋችኋቸው እንዳለ አስተውሱ።
Remember that they are being blinded by Satan and cannot see the truth.
በሰይጣን ታውረው እውነቱን መመልከት እንደማይችሉ አስተውሱ።
Remember that you can reach out to them even in the midst of their false accusations.
በዚህ ድርጊታቸው እንኳ በወንጌል ልትደርሷቸው እንደምትችሉ አስቡ።
Remember that you will receive a blessing both here and now and in the hereafter.
በዚህ ምድርም ሆነ በሚመጣው ሕይወት በረከት እንደምትቀበሉ አስቡ።
So first there is a blessing in store for you.
ስለዚህም በመጀመሪያ ደረጃ ለእናንተ የተቀመጠ በረከት አለ።
Secondly,
ሁለተኛ,
Peter is telling the Gentile Christians in Asia Minor not to be ashamed of suffering.
ጴጥሮስ በትንሿ አሳያ ውስጥ ለሚኖሩ አሕዛብ ክርስቲያኖች የሚነግራቸው ነገር በመከራቸው እንዳያፍሩ ነው።
Look at verse 16 of chapter 4.
ምዕራፍ 4 ቁጥር 16ን ተመልከቱ።
The only thing you can be ashamed of is this.
ልታፍሩበት የምትችሉበት ብቸኛ ነገር
if you are reaping the consequences of wrongdoing.
የክፉን ሥራ ፍሬ ካጨዳችሁ ብቻ ነው።
But if you are maligned by others,
ነገር ግን በሌሎች በከንቱ የምትነቀፉ ከሆነ,
don't try to gain acceptance by apologizing for the truth.
የያዛችሁትን እውነት በመጣል ይቅርታን ለማግኘት አትሞክሩ.
Don't try to please them by backing down.
ወደ ኋላ በመመለስ እነሱን ለማስደሰት አትሞክሩ.
There is only one person that you need to be concerned to please.
ልታስደስቱት የሚገባችሁ አንድ ብቻ አለ.
There is only one person that you need to be concerned to honor and obey.
ልታከብሩትና ልትታዘዙት የሚገባችሁ አንድ ብቻ አለ.
And don't ever be ashamed of him or his gospel.
በሱ ወይም በወንጌሉ አትፈሩ.
Because if you are ashamed of Jesus,
ምክንያቱም በኢየሱስ የምታፍሩ ከሆናችሁ,
Jesus said he'll be ashamed of you before his Father in heaven.
በሰማይ አባቱ ፊት እንደሚያፍርባችሁ ተናግሯልና.
Then the third thing Peter is saying for his readers in Asia Minor is this.
ጴጥሮስ በትንሿ አሳያ ውስጥ ለሚኖሩት ተደራሲያን ወይም አንባቢዎቹ በሶስተኛ ደረጃ የሚነግራቸው ነገር
In the midst of your suffering.
በመከራችሁ ውስጥ እያላችሁ
Remember that he will never forsake you.
ፈጽሞ እንደማይተዋችሁ አስተውሱ.
Look at verse 19 of chapter 4.
ምዕራፍ 4 ቁጥር 19ን ተመልከቱ።
Rather than taking the insult and the false accusation personally.
በእናንተ ላይ ከሚደረገው ስድብና የሐሰት ወንጀላ ባለፈ
Take it as an opportunity to trust the Lord.
ጌታን ለመታመን እንደሚረዳችሁ ጥሩ አጋጣሚ ቁጠሩት።
And when you surrender to the Lord in tough times.
በአስቸጋሪ ጊዜ ለጌታ የተማረካችሁ ስትሆኑ
When you trust him with all of your heart in difficult times.
በአስቸጋሪ ጊዜያት ሁሉ በሙሉ ልባችሁ ስትደገፉት
When you commit yourself fully to him in times of danger.
በአደገኛ ጊዜያት ማንነታችሁን በሙሉ ስትሰጡት
He will free you from fear.
ከፍርሃት ነጻ ያወጣችኋል.
He will liberate you from anxiety.
ከጭንቀት ነጻ ያወጣችኋል.
He will set you free from worry.
ከሐዘን አርነት ነጻ ያወጣችኋል.
Why?
ምክንያቱም
Because you are walking with the Lord in obedience in tough times.
በአስቸጋሪ ጊዜያት ከእግዚአብሔር ጋር እየሄዳችሁ ስለሆነ.
He will walk with you in the midst of the fiery furnace of life.
በሕይወት እጅግ አስቸጋሪ በሆነው ጊዜ አብራችሁ ይራመዳል።
When you trust in the Lord with all your heart.
በሙሉ ልባችሁ በጌታ ስትታመኑ.
And lean not on your own understanding.
እንዲሁም በራሳችሁ እውቀት ላይ ሳትደገፉ ስትቀሩ.
He will walk with you in the den of lions.
በተራቡ አናብስት መካከል እንኳ አብራችሁ ይሆናል.
Believers are obedient.
አማኞች ታዛዦች ናቸው.
And obedient people believe and trust in him.
ታዛዥ ሰዎች ደግሞ በሱ ያምናሉ ይደገፋሉ.
Remember the Bible said that there were three young men.
መጽሐፍ ቅዱስ ሶስት ወጣቶች እንደነበሩ ይነግረናል.
They were obedient to the Lord.
ሁሉም ለጌታ ታዛዦች ነበሩ.
They were faithful to the Lord.
ለጌታ ታማኞች ነበሩ.
The whole world was against them.
ዓለም ሁሉ በእነርሱ ላይ ተነስተው ነበር.
Their neighbors were against them.
ጎረቤቶቻቸው ተነስተውባቸው ነበር.
Their friends were against them.
ወዳጆቻቸው ተነስተውባቸው ነበር.
Many of their friends compromised the faith.
ብዙ ወዳጆቻቸው እምነታቸውን ያወላወሉ ሲሆን
But they were determined to obey the Lord.
እነዚህ ግን ጌታን ለመከተል ወስነው ነበር.
And honor the Lord.
ጌታን ለማክበር
And please him alone.
እንዲሁም እሱን ብቻ ደስ ለማሰኘት ወስነው ነበር.
So they continued in the prayer life.
እናም በጸሎት ህይወታቸው ቀጠሉ.
The king didn't like that.
ንጉሱ ደግሞ ያንን አልወደደም ነበር.
So he heated up the fiery furnace.
ስለዚህም የሚነደውን እሳት
7 times.
7 ጥፍ ጨመረው.
And he threw them in the fire.
ከዚያም ወደ እሳቱ ወረወራቸው.
But then he looked in.
ነገር ግን ወደ ውስጥ ሲመለከት
And they did not burn.
አልተቃጠሉም.
Not even a single hair of their head was singed.
ከጸጉራቸው አንዷ እንኳን አልተቃጠለችም.
But they were not alone.
ነገር ግን ብቻቸውን ደግሞ አልነበሩም.
There was a fourth person walking with them.
አብሯቸው ይራመድ የነበረ አራተኛ ሰው ነበር.
It was the pre-incarnate Jesus.
እሱም ስጋን ከመንሳቱ በፊት የነበረው ኢየሱስ ነው.
He walked with them.
አብሯቸው ተጓዘ.
And he turned the fiery furnace into a paradise.
እሳቱንም ወደ ገነት ቀየረው.
God promised.
እግዚአብሔር እንዲህ ሲል ቃል ገብቷል.
I will honor those who honor me.
የሚያከብሩኝን አከብራለሁ.
But those who be ashamed of me of them I'll be ashamed before my heavenly father.
በኔ የሚያፍሩ ግን በሰማይ አባቴ ፊት አፍርባቸዋለሁ.
And so my listening friend,
ስለዚህም አድማጮቼ,
I want to encourage you today.
ዛሬ ላበረታታችሁ ወዳለሁ.
Stand firm.
ጸንታችሁ ቁሙ.
This life will soon be over.
ይህ ህይወት አላፊ ነው.
And one day you'll stand before the Lord in heaven.
አንድ ቀን ደግሞ በሰማይ በጌታ ፊት ትቆማላችሁ.
And it is my prayer for me and for you.
ለኔም ሆነ ለናንተ
that we would hear from the lips of Jesus.
ከኢየሱስ አንደበት እንዲህ የሚነገር እንሰማ ዘንድ ጸሎቴ ነው.
Well done, good and faithful servant.
ጥሩ አድርገሃል መልካምና ታማኝ አገልጋይ ነህ.
You have been faithful on little, now you can be faithful on much.
በጥቂቱ ታምናሃል አሁን ደግሞ በብዙ ታማኝ መሆን ትችላለህ.
Remember this.
ይህን አስታውሱ.
That we will reign and rule in the universe with our Lord.
ከጌታ ጋር በፍጥረት ዓለም ሁሉ ላይ እንገዛለን.
So it is my prayer for you and for me.
ስለዚህም ለኔና ለናንተ
that we will stand strong.
ጠንክረን እንቆም ዘንድ
and we would not compromise.
የማናመቻምች እንሆን ዘንድ
so that we would have the victory.
ድልንም እንቀዳጅ ዘንድ ጸልያለሁ.
And until next time I wish you God's richest blessing.
በሚቀጥለው ጊዜ እስክንገናኝ ድረስ የእግዚአብሔር በረከት ይብዛላችሁ ይሁን.
ባረክ ኢየሱስ ቢታይ ተመጀታ ደራለ ምስጋናዬ ጌታ ከተቀበልከው እሰዋለው ዛሬም ነገም ጌታዬ አልሰለች።
የተከበራችሁ አድማጮቻችን ለዛሬ ያዘጋጀንላችሁ እስካሁን ይመስላል። አስተያየቶቻችሁን በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ላኩልን። ፕሮግራሞቻችንን ለማድመጥ በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ማግኘት የምትችሉ ሲሆን የኢንተርኔት ተጠቃሚዎች ለሆናችሁ ደግሞ ዝግጅቶቻችንን www.biblevoice.org በተሰኘው ድረገጽ ላይ ልታገኙ ትችላላችሁ። ስካውን አብራችሁን ስለነበራችሁ ከልብ እያመሰገንን በጀመርነው ዝማሬ እንሰናበታለን። በሰላም ደሩ።
ዛሬም ነገም ጌታዬ